አሁን ከሁሉ ቀዳሚ ወደ ሆነው የዓለም ዜና ነው የምወስዳችሁ ማንተጋፍቶት ያቀርበልናል።
የዲደብሊው ዜና
ጤናሽጥልኛ አድማጮች በቅድሚያም አርስተ ዜና የጀነራል ታደሰ ወረደ ጊዜያዊ መንግስትን አስወግደው የትግራይ ክልል ርዕሰ መስተዳድርነታቸውን በቅርቡ መልሰው የተረከቡት ዶክተር ደብረጽዮን ገብረ ሚካኤል የአፍሪካ ህብረት የምስራቅ አፍሪካ ልዩ ልዑክ ኦሊሴጉን ኦባሳንጆን ዛሬ መቀለ ከተማ ውስጥ ተቀብለው አነጋገሩ። ሳውዲ አረቢያ ውስጥ ለእስር ተዳርጎ የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው መደረጉን የኢትዮጵያ ውጭ ጉዳይ ሚኒስቴር አሳወቀ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራንን ዛሬ ማታ በብርቱ እንደሚመቱ ዛቱ። ትሩዝ ሶሻል በተባለው የግል ማህበራዊ መገናኛ አውታራቸው ላይ በቅርቡ ካርግ ደሴትን በሚያዝ የኢራን ነዳጅና የጋዝ ገበያን ሙሉ ለሙሉ እንደሚቆጣጠሩም ፕሬዝዳንቱ ዛሬ አክለው ጽፈዋል። የዓለም እግር ኳስ ዋንጫ ከሶስቱ አዘጋጆች አንዷ በሆነችው ሜክሲኮና ደቡብ አፍሪካ መካከል በሚደረገው ጨዋታ ዛሬ ማታ በይፋ ይከፈታል። በሜክሲኮ ከተማ ኤስታዲዮ አዝቴካ ስታዲየም ውስጥ የሚካሄደው የዛሬው ጨዋታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ላይ ጀምራል። ዜናው በዝርዝር። የጀነራል ታደሰ ወረደ ጊዜያዊ መንግስትን አስወግደው የትግራይ ክልል ርዕሰ መስተዳድርነታቸውን በቅርቡ መልሰው የተረከቡት ዶክተር ደብረጽዮን ገብረ ሚካኤል የአፍሪካ ህብረት የምስራቅ አፍሪካ ልዩ ልዑክ ኦሉሴጉን ኦባሳንጆን ዛሬ መቀለ ከተማ ውስጥ ተቀብለው አነጋገሩ። የትግራይ ክልል ፕሬዝዳንት ጽፈት ቤት ይህንኑ በፎቶግራፍ አስደግፎ በይፋዊ የፌስቡክ ገጹ ባወጣው ጽሑፍ አሳውቋል። ከፎቶግራፎቹ መካከል ኦሉሴጉን ኦባሳንጆ ሲቪልና ወታደራዊ መለያ ከለበሱ ሰዎች ጋር በመቀለ ከተማ አሉላ አባ ነጋ አውሮፕላን ማረፊያ ሲጓዙ ከጀርባቸው የኢትዮጵያ አየር መንገድ አርማ ያለበት አውሮፕላን ቆሞ ይታያል። ኦሉሴጉን ኦባሳንጆ ለአፍሪካ ቀንድ ሰላምና መረጋጋት የአፍሪካ ህብረትን ጥረት እንዲደግፉ በሚል በህብረቱ ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ዳግም የተሾሙት ከአንድ ወር ገደማ በፊት ነበር። ባለፈው ሳምንት የኢትዮጵያ አየር ኃይል በትግራይ ክልል ሽራሮ ከተማ አቅራቢያ አካሄደው በተባለው የድሮን ጥቃት የትግራይ የጸጥታ ኃይላት ላይ ጉዳት ማድረሱ ተሰምቶ ነበር። ይህንንም በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ባለፈው ቅዳሜ ምሽት በአሰራጨው መግለጫ ማሳወቁ ይታወሳል። የቀድሞ የናይጄሪያ ፕሬዝዳንት ከጥቅምት 2013 እስከ ጥቅምት 2015 የተካሄደው ደም አፋሳሽ ጦርነትን በማቆም ስምምነቱ እንዲገታ የአፍሪካ ህብረትን አደራዳሪነት መርቷል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 25ኛ መደበኛ ስብሰባው የቀረበለትን ከ2.3 ትሪሊዮን ብር በላይ የ2019 ዓመት የፌዴራል መንግስት በጀት ተዋይቶበት ለፕላንና በጀት እንዲሁም ፋይናንስ ጉዳዮች ቋሚ ኮሚቴ መራም። የገንዘብ ሚኒስትር አህመድ ሺዴ ከትናንት በስቲያ የሚኒስትሮች ምክር ቤት አጽድቆ ለህዝብ ተወካዮች ምክር ቤት የመራውን ረቂቅ በጀቱን መግለጫ ዛሬ ለምክር ቤቱ ባቀረቡበት ወቅት በጀቱ መንግስት የያዛቸውን የልማትና የማክሮ ኢኮኖሚ እቅዶችን ታሳቢ ያደረገ ነው ብሏል። ለቀጣዩ 2019 ዓ.ም የተያዘው በጀት በ2018 ከጸደቀው የወጪ በጀት አንጻር ከ411 ቢሊዮን ብር በላይ ብልጫ ያለው መሆኑንም ገልጧል።
ከዚህ የወጪ በጀት ውስጥ 1.236 ትሪሊየን ለመደበኛ ወጪ፣ ብር 568.2 ቢሊየን ለካፒታል ወጪ፣ ብር 520.6 ቢሊየን ለብሔራዊ ክልላዊ መንግስታት የበጀት ድጋፍና ብር 14 ቢሊየን ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው።
ከበጀቱ ከፍተኛ ማለትም 52.9 በመቶ የሚሆነው ለመደበኛ ወጪ የተመደበ መሆኑ በተገለጸበት በዛሬው ማብራሪያ 542 ቢሊዮን ብሩ ለሀገር ውስጥና ለውጭ የዕዳ ክፍያ እንዲውል መብራራቱ ተጠቁሟል። ከተያዘው የመደበኛ ወጪ ውስጥ ከ236 ቢሊዮን ብር በላይ ለማዳበሪያና ለነዳጅ ድጎማ መመደቡም ተገልጿል። ለመንግስት ባለበጀት መስሪያ ቤቶች ለደሞዝና ለአበል እንዲሁም ለልዩ ልዩ ክፍያዎች 170.8 ቢሊዮን ብር መመደቡም ተብራርቷል። ይህም ባለፈው ዓመት ከተያዘው ተመሳሳይ ወጪ አንጻር የ22 በመቶ ጭማሪ አሳይቷል ተብሏል። አቶ አህመድ በ2019 ዓ.ም ለካፒታል በጀት 24 በመቶ ድርሻ ያለው በጀት እንደተያዘለትም ገልጿል።
ለ2019 በጀት ዓመት ለፌደራል መንግስት ለካፒታል በጀት የተደለደለው ብር 568.3 ቢሊዮን ሲሆን ከጠቅላላ የወጪ በጀቱ የ24.3% ድርሻ ሲኖረው ለ2018 በጀት ዓመት ከተመደበው አንጻር የብር 153 ቢሊዮን ጭማሪ ወይም የ36.8% እድገት አለው።
የመካከለኛው ምስራቅ ጦርነት በበጀት ዓመቱ ላይ የሚያሳድረው ተጽዕኖ ከግምት መግባቱም ተጠቁሞ በ2019 በጀት ዓመት የፌደራል መንግስት ጠቅላላ ገቢ ከ1.8 ትሪሊዮን ብር በላይ እንደሚሆን ተገምቷል ሲል ስዩም ጌቱ ከአዲስ አበባ ዘግቧል። ሳውዲ አረቢያ ውስጥ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው መደረጉን የኢትዮጵያ ውጭ ጉዳይ ሚኒስቴር አሳወቀ። ምህረቱ የተገኘው የውጭ ጉዳይ ሚኒስቴር ሪያድ የሚገኘውን የኢፌድሪ ተልእኮና ጅዳ የሚገኘውን ቆንስላ ጽህፈት ቤት በማስተባበር ባደረገው የዲፕሎማሲ ጥረት መሆኑን ጠቅሷል። ሚኒስቴር መስሪያ ቤቱ ዜጎችን በሚመለከት በሳውዲ አረቢያ ቀሪ የዲፕሎማሲ ጥረት የሚሹ ጉዳዮች ላይ ክትትል እያደረገ መሆኑንም ዛሬ ባወጣው በይፋዊ የፌስቡክ ገጹ ገልጧል። ይህ ከቦን ከተማ ኢራኑን አቅራቢያ የሚተላለፈው የዶቼ ቬሌ ሬዲዮ የዓለም ዜና ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራንን ዛሬ ማታ በብርቱ እንደሚመቱ ዛቱ። ትሩስ ሶሻል በተባለው የግል ማህበራዊ መገናኛ አውታራቸው ላይ በቅርቡ ካርግ ደሴትን በመያዝ የኢራን ነዳጅና የጋዝ ገበያን ሙሉ ለሙሉ እንደሚቆጣጠሩም ዛሬ አክለው ጽፏል። ይህንንም ልክ ቬኔዙዌላ ላይ እንዳደረግነው ድንቅ ስራ በኢራንም እንተገብራለን ሲሉ ፕሬዝዳንቱ ዝቷል። ኢራን በዩናይትድ ስቴትስ የአየር ጥቃት ከደረሰባት በኋላ ትናንት በባህረ ሰላጤ የሚገኙ የዩናይትድ ስቴትስ የጦር ሰፈሮች ላይ ያጸፋ ጥቃቶችን ሰንዝራለች። ኢራን በትናንቱ ጥቃቷ የዩናይትድ ስቴትስ ጦርን በሚያስተናግዱት ባህሬን፣ ኩዌትና ዮርዳኖስ ላይ የሚሳኤል ውርጅብኝ አዝንባ ነበር። ዛሬ ማለዳም ባህሬን ውስጥ ተደጋጋሚ የሚሳኤል ጥቃት ማስጠንቀቂያ ድምጾች ሲሰሙ ነበር። የኢራን መገናኛ አውታሮች ደቡብ ኢራን ባንዳር አባስ ሲርክና ሚና ውስጥ ፍንዳታዎች መመዝገባቸውን ዘግቧል። ዩናይትድ ስቴትስና ኢራን ከተኩስ አቁም ወዲህ ዛሬም በአየር ጥቃትና በሚሳኤል ድብደባ ሲሞካከሩ ኢራንና እስራኤል ሰኞ ዕለት አንዱ አንዱ ላይ ከተኮሰ በኋላ በዚህ ሳምንት ሶስተኛው መሆኑ ነው። ዶናልድ ትራምፕ ኢራን ጦርነቱን ለማክተም ስምምነት መፈረም አለባት ሲሉ አስጠንቅቋል። ኢራን በበኩሏ ስምምነት ከተፈለገ ዩናይትድ ስቴትስ ኃይል በመጠቀም ከማስፈራራቷ ልትቆጠብ እንደሚገባ በተባበሩት መንግስታት ልዩ ልዑኳ በኩል አሳውቃለች። በመጨረሻም የስፖርት ዜና። ኢትዮጵያዊው አትሌት መሐመድ ኢሳ የቦታውን ክብረ ወሰን ሰብሮ ከሁለት ሳምንት በፊት ድል ያደረገበት የደቡብ አፍሪካ ኬፕታውን ማራቶን ከዓለም አቀፍ ግዙፍ የማራቶን ውድድሮች መካከል አንዱ ሆነ። የኬፕታውን ማራቶን በዓለማችን ታዋቂ ከሆኑት የለንደን፣ የኒውዮርክ፣ የቦስተን፣ የቺካጎ፣ የቤርሊን፣ የሲድኒ እና የቶኪዮ ተከታታይ ውድድሮች መካከል ዘንድሮ መካተቱ ተዘግቧል። የኬፕታውን ማራቶን ከዓለማችን ታላላቅ የማራቶኖች ውድድሮች መካከል ሲካተት ከአፍሪቃ የመጀመሪያው ነው። ኬፕታውን ማራቶን የዓለማችን ታላላቅ ማራቶኖች ውስጥ ከመካተቱ በፊት በተከናወነው ውድድር ኢትዮጵያዊው መሐመድ ኢሳ 2 ሰዓት ከ4 ደቂቃ ከ55 ሰከንድ በመሮጥ ማሸነፉ ይታወሳል። በዚህ ውድድር የሁለት ጊዜያት የኦሎምፒክ ባለድሉ ኬንያዊው አትሌት ኤልዊድ ኪፕቼጎ 16ኛ ደረጃ ይዞ ነበር ያጠናቀቀው። የዓለም እግር ኳስ ዋንጫ ከሶስቱ አዘጋጆች አንዷ በሆነችው ሜክሲኮ እና ደቡብ አፍሪካ መካከል በሚደረገው ጨዋታ ዛሬ ማታ በይፋ ይከፈታል። በሜክሲኮ ከተማ ኤስታዲዮ አስቲካ ስታዲየም ውስጥ የሚካሄደው የዛሬው ጨዋታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ላይ ይጀምራል። ዩናይትድ ስቴትስ፣ ካናዳ እና ሜክሲኮ በጋራ በሚያስተናግዱት የዘንድሮ የዓለም ዋንጫ የእግር ኳስ ግጥሚያ 48 ቡድኖች ይሳተፋሉ። ጨዋታዎቹ የሚጠናቀቁት ከስድስት ሳምንታት ግድም በኋላ በዩናይትድ ስቴትስ ኒው ጀርሲ ከተማ ውስጥ በሚደረገው የፍጻሜ ግጥሚያ ነው። የዘንድሮ የዓለም ዋንጫ በተለይ ዩናይትድ ስቴትስ ውስጥ በቪዛ ችግር በርካታ የጉዞ መሰናክል መፈጠሩ ቢነገርበትም ታይቶ በማይታወቅ መልኩ ግን 13 ቢሊዮን ዶላር ገቢ ይገኝበታል ተብሎ ይጠበቃል። የስታዲየም መግቢያ ቲኬቶች አንዳንድ ቦታ ላይ እስከ 30,000 ዶላር መወደዳቸው ትችት በማስነሳቱም የዓለም አቀፉ እግር ኳስ ማህበር ፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ጥቂት ቲኬቶች በ60 ዶላርም መዘጋጀታቸውን አሳውቋል። ይህ ዶቼ ቬሌ ሬዲዮ ነው። ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የጀነራል ታደሰ ወረደ ጊዜያዊ መንግስትን አስወግደው የትግራይ ክልል ርዕሰ መስተዳድርነታቸውን በቅርቡ መልሶ የተረከቡት ዶክተር ደብረጽዮን ገብረ ሚካኤል የአፍሪካ ህብረት የምስራቅ አፍሪካ ልዩ ልዑክ ኦሉሴንጉን ኦባሳንጆን ዛሬ መቀለ ከተማ ውስጥ ተቀብለው አነጋገሩ። ሳውዲ አረቢያ ውስጥ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው መደረጉን የኢትዮጵያ ውጭ ጉዳይ ሚኒስቴር አሳወቀ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራንን ዛሬ ማታ በብርቱ እንደሚመቱ ዛቱ። ትሩስ ሶሻል በተባለው የግል ማህበራዊ መገናኛ አውታራቸው ላይ በቅርቡ ካርግ ደሴትን በመያዝ የኢራን ነዳጅና የጋዝ ገበያን ሙሉ ለሙሉ እንደሚቆጣጠሩም ፕሬዝዳንቱ ዛሬ አክለው ጽፈዋል። የዓለም እግር ኳስ ዋንጫ ከሶስቱ አዘጋጆች አንዷ በሆነችው ሜክሲኮና አፍሪካዊቷ ደቡብ አፍሪካ መካከል በሚደረገው ጨዋታ ዛሬ ማታ በይፋ ይከፈታል። በሜክሲኮ ከተማ ኤስታዲዮ አስቴካ ስታዲየም ውስጥ የሚካሄደው የዛሬው ጨዋታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ላይ ይጀምራል። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።
የዓለም ዜና ያቀረበልንን ማንተጋፍቶትን አመሰግናለሁ።